ይህ ሃላግ ፖድካስት ነው። ሃላግ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሃላግ የጽድቅ መንገድ።
So last week ስለ relationship ጀምረን ነበር። አሁንም ቆይታችንን እንቀጥላለን።
ጋድሊ ሆነ ወይም ጋድ ሴንተርድ ሆነ አሁን ዲስክራይብ ያረክልኝ የነበረውን ሪሌሽንሺፕ ለመጀመር ሬዲ የሆነ ሰው በመራራጥ ወይም ደግሞ ዘም ዝም በማለት ምናምን ነገር ነው የሚገኘው ሪሌሽንሺፕ ወይም ደግሞ የምታገባው ዘም የምታገኘው በመራራጥ ነው ይሄ ነገር የሚነሳ
በመራራጥ እንግዲህ እንዳልሆነ አዳምን አስተኝቶ ነው የሰጠው እንግልፊያው ዝም ብሎ ፈዞ የተኛ ማለት ሳይሆን ያረፈ ሰው ነው መቅበዝበዙ እንደውም በማይሆን ሰው ላይ ጥለው ይችላል። አንዳንዴ ሰዋዊ ብልጣብልጥነትም ትክክለኛ አይደለም እና እሱን ለሚያስብ ሰው ጋብቻ ለሚያስብ ሰው ትልቁ ስራ ምርጫ ላይ ሳይሆን ራስ ግንባታ ላይ ምክንያቱም ጋብቻ የበሰለን ሰው ይጠይቃል። በጌታ የበሰለ መንፈሳዊ በስለት ያለው ጋብቻ መንፈሳዊ ተቋም ነው እና ያለኝ መንፈሳዊ መረዳትና እይታ ለጋብቻው በጣም ወሳኝነት አለው እና ራሴን የገነባው ከሆነ ራሴን ማርኬተብል ካደረኩኝ ለምን ነው የሚያገቡኝ? እኔ ተፈላጊ ሰው አረጋለሁ በባልነት በሚስትነት ወንድም ሴቱም ህይወቱን በደም ካዳበረ የሚፍታይ ዝም ብሎም አይደለም ማንኛውም መንገደኛ ሰው አይወስድም። ጸልዮ ከእግዚአብሔር ጋር ተመካከ መንገዲን አቀና ብሎ የምትገኙ ሰው ትሆናላችሁ ማለት ነው። እና የሰዋዊ ብልጣብነቱ ምንም ትርጉም የለው፣ ግን የህይወትን ተጨባጭ ሁኔታ አይቶ ተረጋግቶ ሰው መምረጥ ይችላል። ከዛ በተረፈ ምንም አይነት ሩጫም አያስፈልግም። እንዲያውም በጣም ልታይ ልታይ ከሚሉ ሰዎች ይልቅ አንዳንዴ ማንም ሊያያቸው የማይችልን ሰው ማየት ብስለትህን ያሳያል። ምክንያቱም እነዛን ሰዎች ለማየት አንተ ራስህ አንድ የእይታና የህይወት ከፍታ ላይ ካልደረስ አይታዩ። ሁሉም የሚያዩንማ ካየ ምንም ይመስላል። ግን በእግዚአብሔር አይን የሚታየውን ማየት ስትችል ግን እዩኝም ላትል ትችላለች፣ ትመርጣትም ትመርጠው። ስለዚህ ምንም ሰዋዊ ቅልጥፍናና ፍጥነቱ ትርጉም የለው። ካለመለስኩ ደግሽም ጠቅቻለች ልብ ማድረስ ነው እኮ
ዩዥሊ። አሁን ይሄ ርዕስ ሲነሳ ምናምን እኔ ለምሳሌ አሁን የምታስቅ ሴት የሚያስቅ ወንድ ነው በብዛት ሴት የሚፈልገው ምናምን ነገር ይባላል እና እኔ ማሳቅ አልችልም ምናምን ነገር እንደዚህ አይነት ነገሮች ይነሳሉ። በሴትም ሲሆን እንደዚህ አይነት እንትኖች አሉ እና ይሄ ደግሞ ምንም ሴንስለስ የሆነ ነገር ነው።
የሚያስቅ ከፈለግች የክበብ ጉዳዩን መክፈት እኮ። አንደኛ ደግሞ ከስብዕና ማኳያ የሌለን ስብዕና ሰው አያደርግም። መሳቅ ቢፈለግም ፎጋሪ ፈልጎ ማግባት መሳቅም አለ የሚወጥቁ ነገር። አብሮ ሲኖሩ ግን የሚያስቅ ነገር በጣም ሞልቷል። አንዳንዱ እንደዛ ይላል እንደዚህ ሆነች ብታስቅ እሱን ስታስቅ ትኖርለች እንዴ? ጋብቻ ሌላ ፐርፐዝም ስላለ ማለት ነው። ግን የህይወትን አብሮነት ስትጋሪ በሚያስደስተው የተደሰተች፣ በሚያሳዝነው የህይወት ደስታ መለኪያ አይደለም። በሚያሳዝነው እያዘነች የእግዚአብሔር ቃልም እንደዛ አይልም እና የሌለሽንም ስብዕና እንድትፈጥሪ አያዝሽ። ያለውን ተቀብሎ አንቺን ያለውን ተቀብለሽ አንቺ ነው የምትቀበል እና እነዚህ ምንም ከእግዚአብሔር ዓላማም ጋር አይገናኙም። ሲጀምር ደስታም ከሆነ ልክ ነው፣ ምንም ችግር የለም። የኮሜዲ ፊልሞች እነሱ ያሟሉልኛል ሚስቴን ከማስጨንቃት። አንድ የእሱን ከፍተ ማየት
ከላይ ቀድመን ስናወራ እንደነበረው ሪሌሽንሽፕ ዩኒቨርሲቲ ውስጥ የመሳካት እድሉ ዝቅተኛ ነው ብለናል። ግን ሪሌሽንሽፕ ውስጥ ያሉ ክርስቲያን ተማሪዎች ከቴምፕቴሽን አንጻር ቴምፕቴሽን አይፈጠርም ማለት አንችልም እና ከቴምፕቴሽን አንጻር ራሳቸው እንዴት ነው እየተበቁ በቅድስና ነው የሚችሉት? ኦሬዲ አሉ የተባሉ ልጆች በእንትስት ማለት ነው ሪሌሽንሺፕ ውስጥ እንዴት ነው ሊቀድሱ የሚችሉት?
እሺ እነዚህ ይህም ጥያቄ ቴምፕቴሽን ሊያኖር አይችልም እንኳን ግንኙነት ውስጥ ገብተው ያለ ግንኙነትም ቢኖሩ ይሄ እድሜ ይታወቃል። ከዚህ የተነሳ ያለ ቴምፕቴሽን ምንም ግልጽ ነው። በመጀመሪያ ደረጃ ከእነዚህ ነገሮች ነፃ የሚያወጣ የጋብቻ ምንነት እንደ እግዚአብሔር ቃል ስተረጉምና በዛ ውስጥም ያንተን ሚና ስትለይ ከፈተና በላይ መኖር ይችላል። ላይፈተኑ አይችሉም። ምን ያደርጋሉ እነዚህ ሰዎች? ከትምህርት ጊዜ ውጭ ያላቸው እንቅስቃሴ አብረው የሚገናኙ ከሆነ ቴምፕቴሽን ላይኖር አይችልም። ያውም ደግሞ መዋደድ አለ እየተባለ እየታሰበ ማለት ነው። ለዚህ እኮ ነው ለሴክሹዋል ፒዩሪቲ ችግር ከሚባሉት ነገር ዋነኛው ኤርሊ ሪሌሽንሽፕ ነው። ለምሳሌ እኔ በእጮኝነት የቆየሁት አንድ ዓመት ከስምንት ወር ነው። ላገባ ሳስብ አጭው አለቀ። አስራ ምናምን ዓመት ተጫጭተህ የትኖረው የትኛውን ቴምፕቴሽን ነው የምታልፈው? ለምሳሌ አሁን በእናንተ እድሜ ጮኝነት የሚጀምር ሰው ካምፓሱ ስንት ዓመት ቆየ? አምስት ዓመት። ስራ በስንት ዓመት ይጀምራል? እንዲ ወጣ መቼም አይገባም። አንድ ዓመት ይቀመጥ። ደሞዝ መቀበል ከጀመረ በኋላ ደግሞ ቢያንስ የራሱን ሙሉ ልብሱን እንኳን ሲቀይር የስንት ዓመት መስራት አለበት? ያለን የራሱ ኃላፊነት ለመውሰድ ይመስላችኋል? ይህ እግዚአብሔር ዘርግ አንድ አይሰለች አያደክም ወገብ ያቆብጣል። ብቸኛው መፍትሄ ግንኙነቱን ያለ ጊዜው ከጀመርከው ብዙ ጣጣዎች አሉት፣ ብዙ የህይወት ውጣ ውረዶች አሉት። ኢቨን ኮንፍሊክትን ማኔጅ ማድረግ ላይችሉ ይችላሉ። ለምን በዚህኛው እድሜ በአብዛኛው ስሜት የገዘፈበት ነው። የትኛውም የብስለት አቅጣጫዎች ገና የሚቀራቸው ደረጃ ስላለ ኮንፍሊክትን ራሱ መፍትሄ እየሰጡ የመኖሩ ተስፋ ላይኖረው ይችላል። ፊዚካሊማ እንዲህ ላይሳሳሙ አይችሉም፣ ላይተቃቀፉ አይችሉም፣ ላይወጡ ላይገቡ አይችሉም። አንተ እሳት እዚህ ላይ ይዘህ አቃጥልኝ ትላለህ እንዴ? ይሄኛው አላማው ከቴምፕቴሽን ራስን የማውጣት አጀንዳ ለመያዝ ያለባቸው ራሱ የበቃ ሰው። ለምሳሌ ከሚስቴ ጋር የጓደኝነት ጊዜ አንዳረቱር ነበረኝ። ከዛ ጮኝነት እንትን አለ። ከሚስቴ ጋር አልተኛውም፣ ሴክስ አላረኩ። የጋብቻው ስርዓትና ይሁን ስለገባኝ ማለት አዘኝላትም አይደል፣ እውነቱ ምን እንደሆነ ስለማቅ ያን ጊዜ ትክክለኛው ጊዜም ስለሆነ አጭርም ጊዜ ስለሆነ አመት ከስምንት ወር ሰው ጦር ሜዳም ይከርማል። እንኳን ባለበት ራሱን ገዝቶ መቀመጥ አለ። ይህን አለ ከባድ አለ። አሁን እኮ ፈተናውን ከሚያጋግለው ነገር አንዱ ረጅም አመት ይቆያል። አይከብድም? በጣም ነው የሚከብድ። ስለዚህ አለመግባቱ ይመከራል። ከገቡ ከጋብቻ ውጭ ሴክስ የመጽሐፍ ቅዱስ አይደለም። ሰው እናትና አባቱ ይተዋል፣ ከሚስቱ ጋር ይጣበቃል። አዳምን ሚስቱን ሔዋንን ሚስትህን ነው የምታውቀው፣ ሴትን አይደለም የምታውቀው። የሚስትነት ሌብል እስክትደርስበት ያለው ጊዜ ረጅም ስለሆነ ብዙ ፈተና አለ፣ ምኞትም አለ። ደግሞ ልብስ አውልቆ መተኛት ብቻ አይደለም ኃጢአት የሚሆነው ምኞትም አይደል? ማቴዎስ አምስት ላይ ስለዚህ እንደዛ ስለሆነ እንግዲህ ወስነው ከገቡ ህግ አይደለም ያዝ ልቀቅ የሚል ጭቅጭቅም አያስፈልግም። ግን በአብዝ በዋነኛነት ይሄ ነው። በቅድሚያ ያለ እድሜያቸው ጊዜ ግንኙነት የሚጀምሩ ሰዎች ለፈተና መዳረጋቸውም አይቀርም። ደግሞ ስለማይጋቡ እንኳን ወድቀው በጣም እንዲያው ቢቆዩም ስለማይጋቡም አንደኛው ሰው ተጎድቶ ነው የሚሄደውና ራሱን መጠበቅ አለበት። ንጽህናው በጊዜ ስለያዘ ማይካካስለት ማይ ረጅም እድሜ ስለሚቆይ እሱስ ባይቀደስም ችግር የለም እግዚአብሔር አይልም። ሁለቱም ራሳቸው መጠበቃል።
ረጅም ጊዜ ይቆያሉ ምናምን ያለ ቅድም ስታወራ ማለት ነው። እና ከዛ በኋላ ያሉትን ህይወት እድሜያቸው ልካቸውን ነው የሚኖሩት። እና እንዴት ነው ያኛውን ጊዜ ርዝመቱ ነው የሚወስነው? አንድ ላይ በሆኑበት ጊዜ ርዝመት ነው የሚወስነው ወይንስ የእነሱ እንትን ነው? ጊዜው ነው ቅድም ስናወራ በጣም ብዙ ጊዜ ሲሆን ሰለቻለሁ ያለው ነው።
ጊዜው አልኩ ምንድነው የመፈተና አጋጣሚ ከፍተኛ ነው። በጋብቻ ውስጥ እኔ ከሚስቴ ጋር ልፈተን በቃል ኪዳን የኔ ያረጋግጣል። እነዚህ ሰዎች ግን አልተጋቡ ኪዳን አላሰቡ። ስለዚህ ሳይጋቡ 10 አመት ቢቆዩ ሁለቱ አብሮ ናቸው። ያ ረጅም ጊዜ ሳይጋቡ መቆየት ደግሞ ይገደዳሉ። የፈተናው ነገር አይጨምርም? እንደኔ በአንድ አመት ከስምንት ወር ካገባ ፈተናውም የለም ማጥያቱም የለም። ምክንያቱም ሚስቴ ነች፣ እጮኛ ጓደኛ የሳትሆን ሚስቴ ነች። እንደሱ ማለት ነው።
ከጥያቄያችን ጋር አያይዘን ሪሌሽንሽፕ ውስጥ አሉ ግን ክርስቲያን ካልሆነ ሰው ጋር ሴትም ልትሆን ትችላለች ወንድ ስላሉ ሰዎች ምን ትላቸዋለህ? እና ፕላስ ማለት ስለነሱ የሚያቀርቡት ብዙ ምክንያቶች አሉ። በጣም መልካም ሰው ነው ለኔ ያስባል ኬር ያደርጋል ምናምን ምናምን ይሉት እና ስለነዚህ ሰዎች
ያው ለህይወትም ለግንኙነትም ሰው እግዚአብሔርን የማወቁና የእግዚአብሔር ነገር የመታዘዙ ነገር በጣም ወሳኝ ነገር ነው። የግል ህይወታችንም የግንኙነታችንም አርክቴክቱ ዲዛይነሩ እግዚአብሔር ነው። ሰው እንዴት መኖር እንዳለበት ለምን እንደሆነ መኖር እንዳለበት ወሳኙ እግዚአብሔር ነው። ያንን ስርዓት ነው የምትከተሉ። ያንን ካየው የሚያምንና ማያምን ግብግብ የለውም። እንኳን የሚያምንና ማያምን ሙስሊምና አንድ ቡዲስት መገባት የለባቸውም። የእምነታቸው ልዩነት ራሱ የህይወታቸው እንቅፋት ነው። ያመንና ያላመንማ ቶ መጽሐፍ ቅዱስ በግልጥ አስቀምጧል። ሰው ከማያምን ሰው ጋር ቢጋባና ግንኙነት ቢጀምር ጠቡ ከባልና ከሚስት ጋር አይደለም ከእግዚአብሔር የእግዚአብሔርን ስርዓት የጣሰው። ስለዚህ ጥሩ ነው ጥሩ ነው እኮ የዚህ የጉድማን ሲንድሮም እኮ ብዙዎችን ገደል ከቷል። ጋብቻ ጥሩ ሰው አይፈልግም፣ ብቁ ሰው ነው የሚፈልገው። ብቃት ደግሞ መለኪያው እግዚአብሔር ቃል፣ ለባልነት የበቃ ለሚስትነት የበቃች። ስለዚህ በክርስቶስ ካልሆነ ሰው ጋር መታሰብም የለበትም። እንዲያው መታሰብም ወንጌል ልንደርስ አብረን ልንማር መስሪያ ቤት ልንሰራ አብረን ይብል ልናገለግል አንችልም። እንኳን ልንጋባ የማያውቀውን ጌታ ያላመነው ሰው እንዲህ ነው የሚያገለግለው። ስለዚህ ጥሩነት ይባል ረጅም ጊዜ ቆየን ይባል ይወደኛል፣ የትኛውም ምክንያት ቢሆን ምንም ዋጋ ቢያስከፍል የገባ ሰው ይውጣ፣ ያልገባ ሰው የህይወት አቋሙ። አሁን በጣም ምድራዊ ምዕራባዊ አስተሳሰቦቹ ስለገዘፉ እነዚህ መጽሐፍ ቅዱስ እውነቶችን እየጨፈለቁት ነው። ግን ይሄ ነው የእግዚአብሔር እውነት። መታሰብ የለበትም አንድ ለማድረግ እሱ ማለት መታሰብ የለበትም። ለምን የሚያምንና የማያምን አብሮ ሲኖር ጋብቻ የእግዚአብሔር ዓላማ ማስፈጸሚያ ከሆነ እግዚአብሔርን ከማያውቅ ሰው ጋር እግዚአብሔር ዓላማ ታስፈጽማል እንዴ? እንዲሁም ጠላት ነው የተገባው፣ ዓላማውን የሚያጨለግፍ ሰው ነው የተገባው። እና አንዳንዶቹ ያላመነ ሚስት ያለ ምናምን መጽሐፍ ቅዱስ ላይ የሚለውን ልክ ካላመነ ጋር መጋባት እንደሚችል አድርገው ያስባሉ። እንደሱ አይደለም። ወንጌል መጀመሪያ በመጣበት ጊዜ ሁለቱም አሕዛብ ናቸው። አንዱ ሲያምን፣ አንዱ ያመነ፣ አንዱ ያላመነ። ስለዚህ ያመኑቱ ብዙ ነፃነት አገኙ በጌታ በመሆናቸው። ከዚህ የተሻለ ሲወቁ ነገር አለሙን ረሱት። ሴትነታቸውን ወንድነታቸውን ረሱ። እንደፈለጉ ሊሆኑ ሲሉ የእግዚአብሔር ቃል መጥቶ መለኪያን ሲያስቀምጥ ትመለከታለህ። አንደኛ ጴጥሮስ 3 ላይ ራሱ በጌታ ላሉ ባሎቻችሁ ተገዙ ይላቸዋል። በማመናቸው ለማያምን ባል መገዛት እንደሌለባቸው አስበው ይኖሩ ስለነበረ እርማት ሰጣቸው በቃሉ ማለት ነው። እና ይሄ ብዙም የሚያነጋግር ነገር አይደለም። የሚያምንና የማያምን የእግዚአብሔርን ቃል የሚታዘዝና የእግዚአብሔርን ዓላማ በህይወቱም በግንኙነቱ የሚፈጽም ሰው ሊያስበውም አይገባም። ደግሞ ሞልቶ የለ እንደ ቸርች ውስጥ አይደል? ምን ጠፍቶ
ግን ከዚህ ጋር ትንሽ ሀሳብ እንዲጨመርበት ነው። እና እንደዚህ ወደ ጌታ ቀይረዋለሁ እናም ለሚሉ ሰዎች እንደዚህ አይነት ሀሳብ ማስጣት ይችላል።
አዳኝ እኮ ኢየሱስ ነው አይደል? ማንም አያድንም፣ ማንም አያድንም። ቀይረዋለሁ እኔ ብዙ ታሪኮችን አውቃለሁ። ጌታ እንደሚቀበል ጌታ ተናግሮኛል ብለው የተጋቡ ከዛ ሙስሊም ያገባች ሴት አቃሉ ኳየሪ ነበረች የቸርች ልጅ ጌታ ይቀየራሉ ንግሩኛል አንዴ ሲጀምር ጌታ ጌታ ይደናል ወይ ነግረኛል አይልም እንደገርም ሰለመች እሱ እሱ ኢቫንጀሊዝ አረጋት በቁርአን ልክ አንዳንዱ ለራሱ ቀድሶ አጥቦ ሚስት የሚያዘጋጅ ነው አይመስለዋል ከአጥያት አጥቦ ምናምን ማዳን እግዚአብሔር ጥሩ ሰው ስለሆነም ደግሞ አይጋቡ ጥሩ ሰው ስለሆነ አይጋቡ ጥሩ ሰው አይደለም የሚያስፈልገው የዳነ ሰው ሳይፈልገ ኢየሱስ እኮ ሞራሊ ጥሩ ነው ሰው አስፈልገው እንዴ ለማያጨስ ለማይጠጣ ለማይሳደብ ዝምት ለማይሳስፈልገው ያደነው እዚህ ስለዚህ ጋብቻ በጌታ ነው ነው ቆሮንቶስ ላይ አለ የሚያምን ከማያምን ጋር ምን ህብረት አለው ጥሩነቱም አይደለም ይሄ ጋብቻን ለምን ዳቆቆም እግዚአብሔር አያቆጥም እንደገናም ደግሞ ራሳቸውም ለጋብቻ አለመቃታቸውን የሚያሳይ ነገር ነውና በዚህ መንገድ ልጆች ግምጣ ፍርሽ አይደለም አጥቀል
አሁን ይሄንን መስመር መሄዳለብንና ከዛ በኋላ ይሄንን ትታን እንዲህ ነው መሆን ያለበት ስንል ለሰው ምክንያታችንን ራሽናል ሆነ ወይ ማቅረብ ይኖርብናልና ለምንድነው እንደዚህ አይነት ሪሌሽንሺፕ መፈለግ ያለብን ማለት ብዙ ሰዎች ስናይ በእንደዚህ አይነት መሰረት ላይ ያልሆነ ሪሌሽንሺፕ ውስጥ ገብተው ምናምን ነገር ሰርቫይቭ ያደረጉ ሰዎች አይተናል ምናምን ነገር ብለን እናስብ እንችላለንና ለምንድነው ይሄንን ትክክለኛውን እግዚአብሔር ሐሳብ ያለበትን እግዚአብሔር የሚወደው እና እግዚአብሔር የሚያከብረው ሪሌሽንሺፕ መፈለግ ያለብን
እንደዛ መፈለግ ያለብን የተፈጠረንበት ማለማ እግዚአብሔር እያንዳንዱ ሰው ሲሰራ በእያንዳንዱ ሰው አጀንዳ አለው አላማ አለው ወደ ጋብቻም ሲመጣ በጋብቻ ውስጥ አጀንዳ ያለው እሱ ነው ዘፍጥረት ላይታችሁ እንደሆነ ሜሬጅን ኢኒሼት ያደረገው እግዚአብሔር ነው አዳም ሰው ያስፈልገው ማያቀም ስራ የተባለው ይሰራ ነበር እግዚአብሔር ግን መጣና ሰዎችን ይዘን መልካም አይደለም ብሎ አለው እንዲገናኙ ሲያስብ በስተው እንዲባዙ ሞልተው እንዲገዙ የባረካቸው እሱ ነው በጋብቻን የፈጠረው ሰው አምላክ አጀንዳም ይዞበታል ስለዚህ የኔና እናንተ ህይወት በእግዚአብሔር መንግስት ስራ ስንኖር የሌላ ሀገር ስርዓት አለ የምድር ስርዓት አይደለም ጋብቻም ቢሆን በሰማይ ፐርስፔክቲቭ በምድር የሚኖር ተቋም ነው ፐርስፔክቲቭው ከላይ ነው የሚቀደም ከሰዎች ምን ለየው ለዛ ስለዚህ እንደዚህ እናደርገው እግዚአብሔር ለምሳሌ እግዚአብሔር ራሱን ለመግለጽ ሲፈልግ አባት ስማ አባት ክርስቶስን ልጅ አባት ልጅ የፋሚሊ ቅርጽ የለው ለጋብቻም ስትመለከቱ ክርስቶስን ለቤተክርስቲያን ልክ ከባልና ከሚስት አሁንም የሜሬጅ እግዚአብሔር ራሴን ይተርክልኛል ይገልጽልኛል ብሎ ከመረጠው ተቋም በዋንኛነት ጋብቻን ለግልጽብ ነው እሱ ዲፋይን ያደርገኛል ብሏል ስለዚህ በኑሯችንም እሱን ሪፕሬዘንት የማድረግ እሱን የመወከል የእሱን ነገር የማሳየት የተፈጠረንበትን ነገር እግዚአብሔርን ለማያውቁትም ማሳየት ለሚያሳውቁትም መግለጥ የሕይወታችን ተልእኮ ስለሆነ የፈጠረን አምላክ ያዳነን ጌታ በሕይወታችን የያዘውን አጀንዳ መፈጸም በዚህ ምድር ላይ የሕይወት ትርጉምንም ይሰጠናል ሰው ግን ሰልፊስ ስለሆነ ከእግዚአብሔር ሐሳብ ይልቅ የራሱን ደስታ ስለሚፈልግ ከእግዚአብሔር አጀንዳ ይልቅ የሱን ስሜት ስለሚከተል የፈለገውን ያደርጋል እኔና እናንተ ግን እንደዛ አይደለም ኢየሱስ ጌታ ነው ስቲ በተዘዋዋሪ ምን ያልሽ ነው እኔ ባሪያ ነኝ ያልሽ ባሪያ ከሆንሽ ባሪያ የራሱ ፈቃድ አለው እግዚአብሔር ጋር የጌታውን ፈቃድ ነው ፈጽም ስለዚህ እኛ በእኛም ህይወት የጌታችንን ፈቃድ ነው ፈጽም ያ የህይወት ምርካታ ነው ደስታም ነው ለእግዚአብሔርም ክብርም ነው ለልጅ ልጅም ትርጉም ይሰጥ ህይወት ነው እና ለዛ ነው ከእዛ ውስጥ ማንገበው ከገባንም እንወጣው ከጀመርንም በዚህ መንገድ የምንሄደው ይህን የእግዚአብሔር ሀሳብ ነው
ሌላው ጥያቄ ደግሞ እግዚአብሔር ስለ ወደፊት አጋራችን ሊነግረን ይችላል እዚ እንደዚህ እንደዚህ ምናምን ይለው ነገር ያሳውቀን
ከብደቱ አቁመቱ ምናምን ሚስተምቶን እሱ አይነግርም
ከታ ፖይንት ማረክ ሳይሆን ላይክ ዮነ
ምን ምርጫ ነው አንተ ምርጫ ነው ስትመርጥ በእግዚአብሔር ቃል ስራ ትመርጣለህ እንጂ ብዙዎች እጅ የሚጠመዙት በዛ አይደለም ጌታ አንቺ ሰጥቶኛል እንዴ ብትይን ቃል አወጣለሁ እንኳን ቃል ለምን ምን አያውቅ ሰውን ያለ ፈቃዱ መውሰድ አይቻልም ግን እግዚአብሔር ረዳ ለምሳሌ ባል ሚስት ባልን ለምርጫ በሚሄዱበት ጊዜ መጽሐፍ ቅዱስ የመለኪያዎች አሉት መቼ ማግባት እንዳለብኝ ማቀው ለጋብቻ ብቁም ወይን ሳቅ ከማጋል ጋባ ደግሞ ስል ለጋብቻ የሚመጥን ጥሬቃ ማየት አለብኝ መንፈሳዊ ይዘቱ መጣመር የምችለው አላማውን አብሬያት የሚፈጽም ብዬ አያለሁ በዛ ሂደት ውስጥ በእግዚአብሔር ቃል መለኪያ በመንፈስ ቅዱስ እይታ በተጨባጭም ህይወቷ ላይ ከማየው እኔም በዛ በኩል እየታየሁኝ ነው የምመርጠው ከዛ ምናልባት እግዚአብሔር ለምርጫ በሚሄድበት ጊዜ ግሪን ላይት ሊሰጠኝ ይችላል ኖ የሚልም ነገር ሊያሳየኝ ይችላል ስጋት ለነገ ህይወቴ ስጋት ከሆነ ሊያሳየኝ ይችላል እና እግዚአብሔር መራጭ አይሆንም አዳም የመረጠው ራሱ ነው ምን ምርጫ አለው እና ካላልከኝ አንድ ህዋን ብትሆን የመጣችው እሱ ነው ይቺ ታጠንትሽ ከአጥንቴ ስጋም ከስጋዬ ከሆነ ተገኝታለች እና ሴት ትባል ብሎ እግዚአብሔር አመጣት ነው የሚለው አዳም ግን መረጣት ወሰደት ይስሐቅም አብርሃም ቢያመጣለት የእግዚአብሔር ሚና ነው ያደረገው አብርሃም ቢያመጣለት እሱ ራሱን አይቶ ወደዳትና ወደ እናቱ ፍኝ አስገባት ነው የምትመርጠው አንተ ነህ አዳም እኮ ልክ ስትመጣ አጥንትሽ ከአጥንቴ ስጋም ከስጋዬ ምናምን ብሎ ተጣድፎ ወስዶ ኃጢአት ከተሰራ ባለ ምድር ያለው አንተ የሰጠኝ ሴት ሊያሳብብ ማለት እግዚአብሔር ለመረጥከው ምርጫ ኃላፊነት እንድትወስድ ስለሚፈልግ ምርጫህን እጄን አይጠመዝም ያንተ ምርጫ ነው እንኳን ሚስት እግዚአብሔርን መርጠህ ነው የምትኖረው የማይመረጠው ባል ሚስትማ የሚመረጠው እግዚአብሔር አማራጭ አለው እንዴ እግዚአብሔርና ይባላል እሱን ራሱ መርጠህ ነው ካልፈለግኩ አልፈልግም ብለው ትችላል እግዚአብሔር የሰውን ነፃ ፈቃድ የሰጠ አምላክ ስለሆነ ነው ኢቨን ፈቃዱን የሰጠውን አምላኩን በፈቃዱ አለመፈልግ ይችላል ስለዚህ ወደ ጋብቻም ሲመጣ ያለን መንፈሳዊ ስልጠና ያለን የጋብቻ መረዳት ከዛ ስንመርጥም በመጽሐፍ ቅዱስ የመለኪያ እይታ የትን ነው የምንመርጠው በዛ ሂደት ውስጥ እግዚአብሔር በቃሉ በመንፈሱ በአማካሪው በእውነቱ በኩል ስፖርት ያደርጋል
እስካሁን ዲስክራይብ እያደረግና ያለውን ሪሌሽንሽፕ ውስጥ ሳይሆን ግን ሌላኛው ሪሌሽንሽፕ ውስጥ ላሉ ሰዎች ማለት ሜይ ቢ ዊዝ አን አንብሊቨር ሊሆን ይችላል ወይም ደግሞ ከአማኝም ሆኖ ግን ሬዲ ሳይሆኑ ለጋብቻ ሬዲ ሳይሆኑ ሊሆን ይችላል እና ለእንደዚህ አይነት ተማሪዎች ምን ምክራል?
ከማያምን ሰው ጋር የተጋቡ ሰዎች ወይም ደግሞ ግንኙነት የጀመሩ ሰዎች ተግባብተው ብዙ ነገራቸው ማች አርጎ ስሜታዊ ኢሞሽናል ታይ ፈጥረው ምናምን ሊሆን ይችላል ግን የነገን ህይወት ከማትረፍ አኳያ ምንም አይነት ኮስት ቢኖረው ዛሬውኑ ማቆም አለባቸው የተጋባ ባናፋጣ እንኳን ያልተጋቡትን እንዳይጋቡን መክራቸዋል ለምን የነገው ህይወት በጣም ምስቅልቅሉ ነው የሚያወጣባቸው ነገሮቻቸውን ያበላሽባቸዋል እነሱ ያለው መልእክት ይሄ ነው እንዲተው ነው ሁለተኞቹ ደግሞ ያለ ጊዜያቸው የጀመሩ ሰዎች የዛሬ ህይወትን ፕራዮሪቲ ካዘባባቸው መቼም ካልደበቁ ይሄ ነገር ግልጽ ነው አንድ ነገር ያለ ጊዜው ስታረጊው ምን ትክክለኛ ነገር እንኳን ቢሆን ጊዜውን ካልጠበቀ ስተት ነው የሚሆነው እና የዛሬን ህይወት ያከብደዋል የዛሬው ደግሞ ሲከብድ የነገ ህይወት ይበላሻል ምስቅልቅል ይወጣል ማለት ነው እንደዛ ስለሚሆን ለነሱም እንዲያው ማቆም ይችላል ማለት በመለያት ላይ አሁን ይችላል አሁን ጊዜያችን እንደዚህ እናርገው ተብሎ የሚወስዱትን ጊዜ የሚያወራቸውን ነገሮች የሚያደርጓቸው ነገሮች ካሉ ለነገ ህይወት ሲባል ባደገው መለኪያ ነገም እኮ መመራረጥ ይችላል የመጡበትን አመጣ ደግሞ ሲያዩት መጽሐፍ ቅዱስ አይቅርጽ ከሌለው ንጽህናቸውን ካልጠበቁ ህይወታቸውን ካመሰቃቀለው ስህተት ነው ማለት ነው እና ራሳቸው ይባሉት እንደ ሰው ተው ቢላቸው ለምን ይሉ ይችላል ግን ለነሱ የእውነትን ምክር ነው የምንሰጠው ከዚህ ዛፍ በበላ ቀን ሞትን ትሞታለህ ነው እግዚአብሔር ያለው። ትበላና ገልሃለሁ አላለ። ስለዚህ ሲበላ ምን ብሏል ማለት ነው? ምን ፈልጓል ማለት ነው? ለመሞት ወስኗል። እግዚአብሔር እንዲህ የሚያደርግ አሁንም እንደዛ አይነት የጥበብ ምክርን እንሰጣቸዋለን። በሰው ፈቃድ ላይ ባንሰለጥንም እና ነገም እኮ ምንም ችግር የለውም። በትክክለኛው መለኪያ ልትመራረጡ ትችላላችሁ። ዛሬ ግን ትምህርታችሁን፣ ገንዘባችሁን፣ ጊዜያችሁን፣ ቅድስናችሁን አንፍክት እያደረገው ነው። ይህንን ነገር ለምን አተቋርጡ ነው ሊባልም ይችላል። አሁንም ፈቃዳቸው እስከሌለበት ጊዜ ድረስ ሌላ ሰው ቢያስቆማቸው ተደብቀው ሊገናኙ ይችላል እና ለእነሱም ያ ነው። ግንኙነት ቀንበር ሲሆን መጥፎ ነው። በጋብቻ መካከል ግን ኪዳን አለ። ሁለቱም ሪስፖንስብል ናቸው። የባልነትና የሚስትነት አቅም አለ። አብሮ ለመኖር ስለወሰኑና መንገዱን በቃል ኪዳን ስለጀመሩ እግዚአብሔርም ይረዳቸዋል፣ የቃል ኪዳን አምላክ ስለሆነ። ይሄ ግን የሰው እንትን ነው። የእግዚአብሔርን አጀንዳ አስተውሎ ስላልጀመሩት ምንም ማቆም ይችላል። ባያቆሙትም ያማቆማቸው አይቀርም። ቅድም በይባሱ ጥናት
ግን ማንሳት የምፈልገው ነገር አንድ የመጨረሻ ሀሳብ፣ አሁን ለምሳሌ ፋሚሊ ላይ ፌልድ ሜሪጅ ካለ ማለት ያደግነው በብሮከን ፋሚሊ ውስጥ ከሆነ ኦር ደግሞ ኦልሬዲ መጥፎ ሪሌሽንሽፕ ውስጥ የገባ ከዛ በጣም ተጎድቶ ለወጣ ሰው ማለት መልካም እግዚአብሔር በቅድምም እንዳልከው ራሱን በእኛና በእግዚአብሔር መካከል ያለው በክርስቶስ መካከል ያለውን ሪሌሽንሽፕ በዛ ነው ሪፕሬዘንት የሚያደርገው፣ በሜሪጅ ነው ሪፕሬዘንት ያደረገው። እና መልካም ነገር ነው እንደ እግዚአብሔር ፈቃድ ሲሆን መልካም የሆነ እግዚአብሔርን የሚያስደስት እግዚአብሔርን የሚያከብር ነገር ነው። ግን እንደዚህ በጣም ብዙ መጥፎ እንትኖች ሲኖሩ አይምሮህ እንደ መጥፎ ነገር እንደ ፔንፉል ሚዝረብል የሚያደርግህ ነገር አድርገው ነው የሚያስበው አንዳንዴ። እና ለእንደዚህ አይነት ሰዎች ምን የምትለው ነገር አለ?
እሺ፣ ለእነዚህ ነገር የመጀመሪያው መፍትሄ የኔ የህይወት ኤክስፔሪንስ እና ያለፍኩበት ነገር ልጄ ላይ ተጽዕኖ ቢኖረው አልቲሜት ስታንዳርድ ግን አይደለም። እኔ ህይወቴ እንዲበላሽ ቤቴ እንዳበላሽ ያደረገ ነገር ሊኖር ይችላል። ለዚህ ነገር መፍትሄው የጋብቻንም የቤተሰብንም ብሉፕሪንት ከእግዚአብሔር ቃል መውሰድ ነው። እውነቱ እሱ ነው። የኔ ህይወት መለኪያ አይደለም። ማናችንም ከፍጹም ቤተሰብ አልመጣንም። እኔ አሁን ከክርስቲያን ቤተሰብ ነው የመጣሁት። እናትም አባቴም ሳልወለድም በጌታ ናቸው። በብዙ መልኩ እድለኛ የሆንኩባቸው ነገሮች አሉ። ዞሮ ዞሮ ደግሞ ክፍተት ይኖራል። ፐርፌክት የሚባል እኛንም ሲያሳድጉ ክፍተት አለባቸው እና ለማንኛውም ነገር መተርጎሚያ የእግዚአብሔርን ቃል ብንጠቀም እነዚህም ሰዎች ቢጠቀሙ በጣም ጥሩ ነው። የተበላሸ ቤተሰብ በፍቺ የተበላሸ ቤተሰብ ለሚመጡ ከሆነ ጋብቻ መልካም ቤተሰብ መልካም ቢሆንም ለእነሱ ቤት ሊበላሽ ለምን ቻለ ቢሉ ቢመረምሩ ወይ አባት ወይ እናት ያደረጉትን የተሳሳቱትን ክፍተት ያገኙታል። ከዛ እነሱን አይተው ራሳቸው ማረም ይችላሉ። እኔ ሚስቱን የሚደበድብ አባት ያለው ሰው ክርስቲያን ነው፣ ፈጣራቸው ሌላቸው የምታውቁት ዘማሪ ነው። እኔ ሳገባ ሚስቴን ልደበድብ አይደለም፣ እግሯን አጥቤ ስሜ ነው። ከዛ ያየው ኔጌቲቭ ነገር ነው። ግን የማስተዋሉን ጥግ ብትመለከችው ልክ ያልሆነውን ነገር ስላወቀ ልክ የሆነውን ነገር ማድረግ አልከበደውም። አንድ ነገር ልክ አይደለም ለማለት ልክ የሆነውን መጀመሪያ ማወቅ አለብሽ። መለኪያው ካለ ስተቱ መልክ ማብቻ። እነዚህም ሰዎች በመጽሐፍ ቅዱሳዊ መለኪያ ሲያደርጉት በእነሱ ህይወት የማይገባውን ነገር እንደማይደግሙ ሊያስተውሉ ይችላሉ። በሁለተኛ ደረጃ ደግሞ የሰው የወላጆቹ ህይወት ሳይሆን የእግዚአብሔር ቃል ስርዓትን ቢረዱት ልክ መጥፎ ጋብቻ እንደ ወላጆቻቸው እንዳለ ሁሉ በጣም የሚያስቀናርም ጋብቻ ሌሎች ይኖራሉ። ስለዚህ ያን መልካም ምን አደረገው ይህን መጥፎ ምን አደረገው ቢሉ አንድ ትክክለኛ መስመር ሊያገኙ ይችላሉ። እና ማናችንም ሁሉም ከፈጸመ ቤተሰብ ባንመጣም የሚያስታርቅልን ግን የወላጆቻችንን ድካም እንዳንደግመው የሚጠበቅብን ደግሞ እንድናደርግ ከእግዚአብሔር ቃል መለኪያ ልንወስድ ይገባል ብዬ አስባለሁ። እንደዛ ከሆነ መኖር ይቻላል። ልክ ነው፣ ፍርሃት ሊጭር ይችላል። አንድ ወንድ አባቱን አይቶ ወንድነቱ ባልነቱን አባትነቱን አፌክት ያደርገዋል፣ ከዛ ስለሚቀዳ። አንዲት ሴትም ልክ እንደዛው ሴትነቷን፣ ሚስትነቷን፣ እናትነቷ ከእናቷ ነው የምትቀደው። እሱን አፌክት ሊያደርግ ይችላል። የጋብቻውን አስፈሪ ሊያደርገው ይችላል። ግን የእግዚአብሔር ቃል መረዳት ካለ ጋብቻ ውስጥ የኖረው ሰው ሲያበላሽ ወይም የሰራውን አምላክ ግን ሲያይ ድፍረትና እምነት አቅም ሊሰጠው ይችላል። ስለዚህ እንደ መጨረሻ ሞዴል ወላጆቹ ማየት የለበትም። ጥሩ እንኳን ቤተሰብ ቢሆን በመጽሐፍ ቅዱሳዊ መለኪያ ከእነሱ ላቅ ያለ መኖር እንዳለበት አስቦ ከእግዚአብሔር ቃል ማግኘት አለበት።
ፓስተር፣ በመጨረሻም ጠቅለል አድርገን መናገር የምንፈልገው ነገር ካለ እድሉ ልስጥና እንጨርስ።
ቴንክ ዩ። በጣም እንግዲህ እናንተ ውስጥ እግዚአብሔር ብዙ ነገር አስቀምጧል። እንኳን እግዚአብሔር አንድ ሰው ዝም ብሎ የሆነ ነገር አይሰራም። የእግዚአብሔር አጀንዳ አለ ውስጣችሁ፣ አላማ አለ። ስትጣመሩ እሱን ለማዋለድ እና ለማባዛት እንጂ። ሴጣን በግንኙነት ብዙዎችን ጠላልፎ ጥሏል። አላማቸው ጨንግፈዋል። ነጋቸው በበሽታ ትምህርት አቋርጠው ብዙ ነገሮችን አድርጓል። እና ግንኙነት ያላችሁ ነገር በእጥፍ የምትገልጹበት፣ የምትበዙበት፣ የምታሳድጉበት እንጂ የምትሞቱበት መሆን የለበት። በግንኙነት ግን ብዙ ሰዎች ሞተዋል። ለምን ሞቱ? ያለ ጊዜያቸው ትክክለኛ ካልሆነ ሰው ጋር ህብረት ስላደረጉ ነው። ጊዜውም ፐርሰኑን እንዳትሳሳቱ የህይወት ሂደትን ማክበር በጣም አስፈላጊ ነው እላለሁ። እና በተለይ እዛ ካምፓስ ውስጥ እያላችሁ ፕራዮሪቲ በተለዩ ቶታሊቲ አይደለም፣ እማራለሁ ከማንም አልገናኝም አይደለም፣ እሱ ቶታሊቲ ይሆናል። ፕራዮሪቲያችሁ ግን ትምህርት ከሆነ ትምህርቱን በማያዛንፍ መልኩ ትምህርቱን ኢፌክቲቭ ሊይዛችሁ ከቅዱሳን ጋር ህብረት ለማድረግ ምንም ችግር የለውም። አብዛኞቻችን እኮ ስንማር የተዋወቅናቸው ሰዎች ነው ከተወሰነ ዓመት በኋላ የምንጋባው። የዛን ጊዜው መሰረት ለምን ሊሆን ይችላል? ስለዚህ ያን ነገር በማወቅና በማስተዋል የዛሬን ህይወት በዛሬ ልክ ጥራቱን ጠብቆ በመኖር ከተኖረ ሁልጊዜ ዛሬ ለነገ የምትዘጋጁበት ጊዜ ነው። ዛሬ ሙሉ ሲሆን ነገ ሙሉ መሆን ይችላል። እና የህይወት ሂደትን በማክበር ዩኒቨርሲቲ ውስጥ ራስን በመገንባት ግንኙነት ስኪሎችን በማዳበር እንጂ ምናልባት በጋብቻ እና ለጋብቻ ማለት አብዛኛው ፍቅር ብሎ ነው የሚገባው። በዛ ስም ግንኙነት ውስጥ ባይጠላለፍ ጥሩ ነው እላለሁ።
ፓስተር፣ ስለሰጠን ጊዜ በጣም እናመሰግናለን።
እኔም አመሰግናለሁ።
በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ።